የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 14 2016 ዓ.ም ምረ ዝግጅታችን ጀመረ። በሞጣ ቀራኒዮ ከተማ 7 ሰዎች መገደላቸውን ያካባቢው ነዋሪዎች ገለጹ። በአርባ ምንጭ ዙሪያ ወረዳ ግጭት ያለ ህግ የታሰሩ ሰዎች ቁጥር ከ96 በላይ መድረሱ ተገለጸ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ከዚያ በፊት በምሽቱ ከያዝናቸው ዋና ዋና የዓለም ዜናዎች መካከል በኬንያ የተቃውሞ ጥሪ ቀጥሏል፣ አንድ ሰው ተገድሏል፣ የአሜሪካ ኃይሎች ቀይ ባህር ላይ 6 የውቲ ድሮኖችን ደመሰሱ፣ የተባበሩት መንግስታት ድርጅት ኢራን ከሂጃብ ጋር የተያያዙ ጥሰቶችና የሞት ቅጣቶችን አወገዘ የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በኬንያ ሊደረግ የታቀደውን የታክስ ጭማሪ በመቃወም ከተደረገው የወጣቶች ሰልፍ ጋር በተያያዘ አንድ ሰው ተገድሏል። ፖሊሶችን የሚከታተለው ገለልተኛው ቡድን ትላንት አሙስ የተካሄደውን የተቃውሞ ተከትሎ ናይሮቢ ውስጥ ህይወቱ ያለፈውን ግለሰብ በፖሊስ ጥይት ተመቶ እንደሆነ እያጣራሁ ነው ብለዋል። ፖሊስ ዛሬ አርብ እንዳስታወቀው ተቃዋሚዎቹ በሚቀጥለው ሳምንት በአገር አቀፍ ደረጃ ሰልፍ እንዲካሄድ ጠርተዋል። በኬንያ ወጣቶች መሪነት የተካሄደውና ባለፈው ማክሰኞ በናይሮቢ ተጀምሮ በመላ ሀገሪቱ የተሰራጨው ተቃውሞ በመጪው ማክሰኞ እንደ አውሮፓ አቆጣጠር ሰኔ 25 ብሔራዊ የሥራ ማቆም አድማ እንዲደረግ ጥሪ አቅርበዋል። ተቃዋሚዎች በፕሬዝደንት ዊሊያም ሩቶ የኢኮኖሚ ፖሊሲ ደስተኛ አለመሆናቸውን ሲገልጹ ለብዙ ኬንያውያን ህይወትን አስቸጋሪ ማድረጉ ተገልጿል። ትላንት አሙስ የተካሄደው ሰልፍ በአብዛኛው ሰላማዊ የነበረ ቢሆንም ፖሊስ አስለቃሽ ጋዝና ውሃ በመርጨት በምክር ቤቱ አካባቢ የነበሩ ተቃዋሚዎችን ለመበተን ሙከራ ማድረጉ ተነግሯል። መንግስት ለአንዳንድ የታክስ ጭማሪ ጥያቄዎች ምላሽ ቢሰጥም ያጋጠመውን የበጀት እጥረት ለመፍታት የነዳጅ ዋጋን ለመጨመርና የወጪ ንግድ ታክስን ለማድረግ አቅዷል። የዩናይትድ ስቴትስ ጦር በቀይ ባህር ላይ በኢራን በሚደገፉ የሁቲ አማጽያን የሚንቀሳቀሱ 6 ሰው አልባ አውሮፕላኖችን አወደመ። ጥቃቱ የደረሰው የሁቲ አማጽያን ሁለተኛው የንግድ መርከባቸው መስጠሙ በተረጋገጠበት ተመሳሳይ ቀን ነው። የዩናይትድ ስቴትስ ወታደራዊ ማዕከላዊ እዝ ትላንት ሐሙስ በባህሩ ላይ የነበሩ 4 ሰው አልባ መርከቦችንና ባለፉት 24 ሰዓት ውስጥ 2 ድሮኖችን ማውደሙን አስታውቋል። በጥቃቱ በዩናይትድ ስቴትስ በኩል የተገለጸ ምንም አይነት ጉዳት ባይኖርም ሰው አልባ አውሮፕላኖች ሁነኛ ስጋት ፈጥረው እንደነበር ተመልክተዋል። እንደ አውሮፓ አቆጣጠር ሰኔ 12 በውቲ ሚሳኤል የተመታች የጭነት መርከብ መስጠሟ ሲነገር በውስጧ የነበረ አንድ ሰራተኛም ተገድሏል። በአካባቢው በአሜሪካ የሚመራው ወታደራዊ ዘመቻ በየቀኑ ሊባል በሚችል መልኩ በጦርና በንግድ መርከቦች ላይ የሚሰነዘሩ ጥቃቶች እንደሚያጋጥሙት ተገልጿል። ይህም ከሁለተኛው የዓለም ጦርነት ወዲህ ከፍተኛ የባህር ላይ ውጊያ መኖሩን ያሳያል ተብሏል። ሁቲዎች በጋዛው ጦርነት ሐማስን ለመደገፍ ካለፈው ዳር ጀምሮ በርካታ የሰው አልባ አውሮፕላኖችን እና የሚሳኤል ጥቃቶችን በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ እያካሄዱ ይገኛሉ። የተባበሩት መንግስታት ድርጅት አዲስ ያወጣው ዘገባ የኢራን መንግስት የሂጃብ ህግን በሚጥሱ ሴቶች ላይ እየፈጸመ ያለውን ከፍተኛ ግድያና የኃይል እርምጃ አወገዘ። ዘገባው እንዳመለከተው እንደ አውሮፓ አቆጣጠር በ2023 ቢያንስ 834 ሰዎች ተገድለዋል። ይህም ከቀደመው አመት ጋር ሲነጻጸር 43% ጨምሯል። ከአደገኛ እጾች ጋር ከተያያዙ ወንጀሎች ጋር የሚፈጸሙ ግድያዎች በ84% ከፍ ማለቱ ሲነገር ይህ በ10 አመታት ውስጥ ከፍተኛው ነው ተብሏል። መንግስታዊ ያልሆነው የኢራን ሰብአዊ መብቶች ድርጅት ባለፈው አመት ከአደንዛዥ እጽ ጋር የተዛመዱ 471 ግድያዎችን ዘግቧል። መንግስት እስካሁን በአዲሱ የአውሮፓውያን የ2024 ዓመተ ምህረት ቢያንስ 243 የሞት ቅጣቶች መፈጸማቸውን ዘገባው አመልክቷል። ሂጃብን በአግባቡ አልተገናነፍሽም በሚል እንደ አውሮፓ አቆጣጠር መስከረም 2022 የተገደለችውን ማሻ አሚኒን ግድያ ተከትሎ በተካሄደው ተቃውሞ ጋር በተያያዘ ባለፈው አመት 2 ሰዎች በሞት ቅጣት ተገድለዋል። የኢራን የተባበሩት መንግስታት አምባሳደር ሪፖርቱን ከፖለቲካ ጋር የተያያዘ ነው በማለት ተችተው የሞት ቁጣት እንዲቋረጥ የቀረበላቸውን ጥሪ ውድቅ አድርገዋል። አምባሳደሩ የሞት ቁጣቱን ለከባድ ወንጀሎች የመጠቀሙን አግባብነት በመከላከል ኢራን ለዲሞክራሲ ያላትን ቁርጠኝነት አጽንኦት ሰጥተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቤጂንግ ወደ አውሮፓ ህብረት ጋር ከሚገቡ የኤሌክትሪክ ተሽከርካሪ ምርቶች ጋር የተያያዘው ውጥረት ወደ ንግድ ጦርነት ሊያመራ እንደሚችል አስጠነቀቀች። ማስጠንቀቂያው የተሰማው የጀርመኑ ኢኮኖሚ ሚኒስትር ሮበርት ሃቤክ የታቀደውን ታሪፍ በከፍተኛ አጀንዳነት ይዘው ቻይና በገቡበት ወቅት ነው። የቀረጥ ውሳኔው ቅድ የመጣው ቻይና ለኤሌክትሪክ ተሽከርካሪዎች አምራች ከፍተኛ ድጎማ ታደርጋለች የሚለውን ትችት ተከትሎ ነው። የአውሮፓ ህብረት እርምጃ በቻይና በኩል ምላሾችና ከባለስልጣናቱም ጠንካራ ትችትን አስከትሏል። ባለፈው ሳምንት ብቻ የቻይና ተሽከርካሪ አምራች ኩባንያዎች ቤጂንግ በአጸፋው ከአውሮፓ በሚገቡ በነዳጅ የሚሰሩ ተሽከርካሪዎች ላይ ከፍተኛ ቀረጥ እንዲጣል ግፊት እያደረጉ ነው። መንግስት ከአውሮፓ በሚገሙ የአሳባ ምርቶችም ላይ ከፍተኛ ምርመራ ያደረገ መሆኑ ተገልጿል። የጀርመኑ የኢኮኖሚ ሚኒስትር ሮበርት ሃቤክ የቻይና ጉብኝት የአውሮፓ ህብረት የታሪፍ ውሳኔን ለማስረዳትና የጀርመንን የንግድ ድርጅቶች ሊጎዳ የሚችለውን የቻይናን አጸፋ ለመከላከል ያለመ ነው። የጀርመን መኪና አምራቾች ቻይና ላይ በጣም ጥገኛ በመሆናቸው የአውሮፓ ህብረት ታሪፎቹን የሚቃወሙ ሲሆን ውይይትም እንዲደረግ ይፈልጋሉ። ዩክሬን የሩሲያ ነዳጅ ማጣሪያዎችን በድሮን ማጥቃት መጀመሯን አስታወቀች። ዩክሬን ዛሬ አርብ በደቡባዊ ሩሲያ በሚገኙ በርካታ የነዳጅ ማጣሪያ ፋብሪካዎችና ወታደራዊ ማዕከላት ላይ በሰው አልባ አውሮፕላኖች ወይም ድሮኖችና ጥቃት ማድረሷን አስታወቀች። ሞስኮ በጥቃቱ የአንድ ሰው ህይወት ማለፉና 114 ድሮኖችን ከጥቅም ውጪ ማድረጓን ተናግራለች። ኪቭ የሞስኮን ወታደራዊ ኃይል የሚያጠናክሩ በመሆናቸው ፍትሃዊ ኢላማዎች ናቸው ያለቻቸው በሩሲያ ውስጥ የሚገኙ የነዳጅ ፋብሪካዎች ላይ በቅርብ ወራት ውስጥ በርካታ ጥቃቶችን ፈጽማለች። ሩሲያም እንዲሁ በዩክሬን የኃይል ማመንጫዎች ላይ በደርዘን የሚቆጠሩ አውዳሚ ጥቃቶችን መሰንዘር ጀምራለች። ከሁለት ዓመት በላይ የሩሲያን ወታደራዊ ጥቃት ስትዋጋ የቆየችው ዩክሬን ከቅርብ ወራት ወዲህ በሩሲያ ግዛት ላይ የምታደርገውን ጥቃት በማጠናከር የኃይል ማመንጫ ጣቢያዎችን በማጥቃት ላይ ነች። የሩሲያ ሚሳኤልና ድሮን በዩክሬን ኃይል መሰረተ ልማት ላይ ባደረሷቸው ጥቃቶች የሀገሪቱን የኃይል ማመንጫ አቅም በማዳከሙ ኪቭ የኤሌክትሪክ ኃይል ከአውሮፓ ህብረት እንድታስገባ አስገድዷታል። በመጨረሻም የሩሲያው ፕሬዝደንት ቭላድሚር ፑቲን በሃኖይ ያደረጉትን የአንድ ቀን ጉብኝት ተከትሎ ቪየትናም የዩክሬንን ሉዓላዊነትና የግዛት አንድነት እንድትደግፍ ዩናይትድ ስቴትስ አሳሰበች። ፑቲን ወደ ቪየትናም የተጓዙት በሰሜን ኮሪያ የነበራቸውን የሁለት ቀናት ቆይታ ተከትሎ ሲሆን የተባባሰ የመጣውን የምዕራባውያን ማዕቀብም ለመጋፈጥ የሚያስችላቸው ጥምረት ለመፍጠር በእስያ የሚያደርጉት ጉብኝት አካል ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ማቴው ሚለር ትናንት ሐሙስ ዕለታዊ መግለጫቸውን በሰጡበት ወቅት ለቪኦኤ በሰጡት ምላሽ ማንኛውም አገር ከሩሲያ መንግስት ጋር ሲወያይና በተለይም ከሩሲያ መንግስት የተውጣጡ መሪዎችን ሲያስተናግድ ሉዓላዊነትና የግዛት አንድነትን ጨምሮ ለተባበሩት መንግስታት ቻርተር መርሆች ያላቸውን አክብሮት በግልጽ ያሳያሉ ብለን እንጠብቃለን። እነዚያ መርሆች በዓለም ዙሪያ መከበር አለባቸው ብለዋል። ይህ በእንዲህ እንዳለ አሜሪካና ቪየትናም ባለፈው ዓመት የሁለትዮሽ ግንኙነታቸውን ካሻሻሉ በኋላ ከፑቲን ጉብኝት በፊት በታቀደ ጉዞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የእስያ ከፍተኛ ዲፕሎማት ወደ ሃኖይ እየተጓዙ መሆኑን ተመልክቷል። የቪየትናም ኩባንያዎች ወይም ግለሰቦች ሞስኮ ዩክሬን ላይ ለምታካሄደው ጦርነት የቁሳቁስ ድጋፍ እየሰጡ እንደሆነ ወይም ዋሽንግተን ሃኖይን በዚህ ጉዳይ አስጠንቅቃ እንደሆነ በሚል ሚለር ከዘጋቢዎች ለቀረበላቸው ምንም ግምገማ አልነበራቸውም። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁ እንድትቆዩ ወደ ስመኝሽ ልመልሳችሁ።
ደረጃን ለዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈ የሚገኘውን የዛሬ አርብ ሰኔ 14 2016 ዓ.ም ምረ ዝግጅታችንን ነው እየተከታተላችሁ ያላችሁት። ከአቀናባሪ ኤልያስ አስማረ ጋር እያስተናገድኳችሁ ያለሁት ስመኝሽ የቆየነኝ፣ የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የምሽቱ ዘገባ እናልፋለን። በምስራቅ ጎጃም ዞን በሞጣ ቀራኒዮ ከተማ ባለፈው ሳምንት አርብ የፋኖ ታጣቂዎች በመንግስት የጸጥታ ኃይሎች ላይ ጥቃት ማድረሳቸውን ተከትሎ በደብረ ቀራኒዮ መድኃኔዓለም ቤተክርስቲያን ቅጥር ውስጥ 7 ሲቪሎች መገደላቸውን የቤተክርስቲያኑ አገልጋይና በቦታው ነበርን ያሉ ነዋሪዎች ተናግረዋል። ሟቾቹ ከእለቱ አንድ ቀን ቀድመው በህይወት ለተለዩ መነኩሴት የመቃብር ጉድጓድ ሲቆፍሩ የነበሩ 6 እድርተኞችና አንድ የአብነት ተማሪ መሆናቸውን ነዋሪዎቹ ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብርሃኑ መረጃው ለኮሚሽኑ እንደደረሰውና ጉዳዩን ያጣራ እንደሚገኝ ገልጿል። አስቴር ምስጋናው ዝርዝር አላት።
ባለፈው ሳምንት አርብ ሰኔ 7 ቀን 2016 ዓመተ ምህረት ማለዳ በአማራ ክልል በምስራቅ ጎጃም ዞን ሁለት እጁነስ የወረዳ ሞጣ ቀራኒው በተባለች ንዑስ ከተማ ከፋኖ ቡድን ታጣቂዎች ጋራ በተኩስ ልውውጥ ላይ ነበሩ የተባሉት የመንግስት የጸጥታ ኃይሎች ወደ ቀራኒው ቤተክርስቲያን ቅጽር ዘልቀው ሲዘዋወሩ መመልከታቸውን የገለጹ ስማቸውን በይፋ እንዳንጠቅስ የጠየቁ አገልጋይ በእለቱ ተፈጽሟል ስላሉት የ7 ሰዎች ግድያ ለአሜሪካ ድምጽ አስረድተዋል። ከ7ቱ ሟቾች 6ቱ በአለ እግዚአብሔር የተሰኘ እድር አባላት እንደሆኑና ሌላው የአብነት ተማሪ ደግሞ በቤተክርስቲያኑ ቅጽር ግቢ ውስጥ ራቅ ብሎ የቆመ ነበር ብለዋል። 6ቶቹ ከእለቱ አንድ ቀን በፊት በህይወት ለተለዩ መነኩሴት የመቃብር ጉድጓድ በመቆፈር ላይ እንደነበሩም ተናግረዋል። የማለዳው ተኩስ ጋብ እንዳለን ላረፉት መነኩሴት ጸሎተ ፍትሃት ለማድረግ መንገድ ጀምረው የተኩስ ድምጽ ሲሰሙ ወደ ቅጽረ ቤተክርስቲያኑ መመለሳቸውን የሚናገሩት እኚሁ አገልጋይ 7ቱ ሰዎችም መገደላቸውን እንዳወቁ አስረድተዋል።
እኛ ግቢ መጣው ፈርቶ የገባ ፋኖ አለዚህ የነን መንታት አለብን ሲሉ የተውስጡ እኛ በመስፈት መረከታቸው አለው። ገብተው ግቢውን በርብረው ወጣው ሄዱ። ከያነሱ ወጣው ካለፉ በኋላ ከመርሽ ወደ ቤተክርስቲያን ይጄ እንደያ ናስካዮች አንስተን እንደያ ናስካዮች ለቀብር አደረሰ። የሆነች አረግ ሰትዮ ሙታ ሰንሰትዮ ለቀብር እድርተኛ እየቀበረ ጉድጓድ እየቆፈረ እያለ ችን ጉድጓድ እየቆፈሩ እነሱም አዎ 6ቶችን አንዴ አንድ ቦታ ላይ ይዘው ቀብሩ ለመጧቸው አፋፏ ላይ ልብጋሽ አፋፍ ላይ መጽሐፍ ዞ ሲያጠና ሙሄጭስ ተማሪ ደግሞ ደጋዳሞት የላት ነው ልያለ የጎይባ ልጅ ጨምረው መጡ። ንጹሃኖችን ደግሞ ፖስት ንጹሃን ደግሞ ውስጥ አግተው ዛሬውን ማለቀቋቸው።
በተመሳሳይ የደህንነት ስጋት ስሙ እንዲጠቀስ ያልፈለገ የከተማው ወጣትም የ6ቱ ሟቾችን አስከሬን አንስተው ከቀበሩ ሰዎች አንዱ መሆኑን ገልጾ በእለቱ ነበር ያለውን ሁኔታ አብራርቷል።
የሚባል ቦታ ላይ ኑሯል መሰለኝ መከላከያ ፋኖች ይዘው ከተመከራኑ ኑሯል። ከዛ አጋጣሚ እዚያ ላይ መጀመሪያ የተኩሶ እንዴት እንዳሉ ለማረጋገጥ መከላከያ ሰፈሬን እዚያው አካባቢ ነበር የሚገርምሽና በኋላ እነደኞቹም መልስ ሲሰጡ ፋኖቹ ያው አንደኛው አልሞተም ነበር እንጂ አንድ ገለውባቸዋል ፋኖች ከመከላከያ ማለት ነው። ደና እየተሳኮሱ እያለ አጋጣሚ ዝም ብለው በቤተክርስቲያኑ ከጋ ይገቡና ንገሯቸው ቤተክርስቲያኑ ውስጥ ገብተው ምሽግ እየቆፈራችሁ ነው ብለው ያነጿን ያገኙትን ነው ጨፍጭፏቸው። እዛው መቃብር ላይ ያሉትን መቃብሩን አፈሩን የቆፈሩበትን አፈሩን እያሳያቸው አንደኛው ደምስ ፈንታ ይባላል ጫኛ ወራጅ ነው የሚገርምሽ ነገር በቃ ምስጊን ነው እና ያሳያቸው ወረበስ እንዳሰያላቸው እና ግን ብለው ደግሞ በቃውን የሚቆፍሩት የሚገርምሽ እዛው ትሩስት ነው እዛው ቤት ውስጥ ነው እንጂ ውጭ ያለው የሚገርምሻል ስድስቶችን እዚያው ላይ መጥቷቸው አምስቶቹ ወዲያውኑ ሞቱ አንደኛው ሞታ ሆስፒታል ገብቶ ሞቶ መጣ
ለሁለት እጁነስ የወረዳ አስተዳዳሪ አቶ ማማሩ አይና አበባ በእጅ ስልካቸው ላይ ደውለን ስለ ጉዳዩ ብንጠይቃቸው መልስ መስጠት የሚችለው በአካባቢው የሚንቀሳቀሰው የመንግስት የጸጥታ ኃይል ነው የፖለቲካ ኃላፊዎች መልስ እንድንሰጥ አልታዘዝንም የአስቸኳይ ጊዜ አዋጁ መጠናቀቁን የሚገልጽ ምንም መረጃም አልተሰጠንም ብለዋል በሞጣ ቀራኒዮ ንዑስ ከተማ የቀራኒዮ መድኃኒዓለም ቤተክርስቲያን ስለተቀበሩ ሟቾች መረጃ እንደደረሰው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብርሃኑ ጉዳዩን እያጣሩ መሆናቸውን አስታውቀዋል በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ ድምጻቸውንም እንድንቀይር የጠየቁን አንድ የሞጣ ቀራኒዮ ከተማ ነዋሪ ችግሩ ከተፈጠረ በኋላ ነዋሪው በከፍተኛ ስጋት ውስጥ እንደሚገኝ አመልክተዋል።
ቢራራ ንጋቱ ምትባል ሴትዮ ትሞትና ጉድጓድ ሊቆፍር ይሄዳል እሷ ደግሞ አይ ቢራራ የተኩስ ልውውጥ ተደረገ። ጉድጓድ የሚቆፈር ቤት ውስጥ ነው። ጉድጓድ እየቆፈር ነው ማይ ምታ ስለው የምን ጉድጓድ ነው ምሽት እየቆፈርክ ነው በሚል ቤቱን መጥታል መጀመሪያ ላይ በራፍ ላይ ከዚያ በኋላ ሌሎች ስል ውጭ ላይ መጥቷቸው ገና ተኩስ ሲከፈት ማለት ነው ለእንደው መግደት የገቡ ሰዎችም አሉ ፈርቶ ማለት ነው በስጋት ከዚህ ግን እኛ ሰላማዊ ሰው አይደለን ያደርግናል በሚል ነው እዚያ ተቀመጡ እንጂ ሰባት ነው የሞቱ ቀላልኩስ የሚባል ሁለት ቁስለኛሉ።
በጉዳዩ ላይ አስተያየት እንዲሰጡን ለአማራ ክልል የመንግስት ኮሙኒኬሽን ጽፈት ቤት ኃላፊ ዶክተር መንገሻ ፋንታና ለመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የእጅ ስልካቸው ላይ ብንደውልም ስልኩ ባለመመለሱ ምክንያት ምላሻቸውን ለማካተት አልቻልንም። ሆኖም የኮሙኒኬሽን አገልግሎት ሚኒስትሩ ባለፈው ጥር ወር በመራዊ ከተማ ተፈጸመ የተባለውን የሲቪሎች ግድያ አስመልክቶ ለአሜሪካ ድምጽ በሰጡት ምላሽ ሰራዊቱ እርምጃ የሚወስደው የንጹሃን ዜጎችን ደህንነት በጠበቀ መልኩ ነው ብለው መመለሳቸው ቸው ይታወሳል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን የዛሬ ሳምንት አርብ እንደ አውሮፓውያን አቆጣጠር ከ2023 እስከ 2024 ድረስ በኢትዮጵያ ያለውን የሰብአዊ መብት ሁኔታ አስመልክቶ ባወጣው ሪፖርት በኢትዮጵያ በመንግስትና በታጣቂ ኃይሎች በአንድ አመት ውስጥ 1351 ሲቪሎች መገደላቸውንና ከነዚህም ውስጥ 740 ያሉ በአማራ ክልል ውስጥ መፈጸሙን ከፍተኛ ኮሚሽነሩ ገልጸዋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ወልከር ቱርክ ባወጡት መግለጫ የኢትዮጵያ ባለስልጣናት በአማራ ክልል ተጥሎ የነበረውንና ከሁለት ሳምንት በፊት የህግ ተፈጻሚነቱ ያበቃውን የአስቸኳይ ጊዜ አዋጅ ለሶስተኛ ጊዜ አለማራዘማቸው ጥሩ እርምጃ መሆኑን ገልጸው በአዋጁ አውድ ስር የታሰሩት በሙሉ በአስቸኳይ እንዲፈቱ ጠይቀዋል። ባለስልጣናቱ በእንቅስቃሴ ላይ የተጣሉትን ገደቦች እንዲያነሱና የሰዎችን ደህንነት ለመጠበቅ መደበኛ የህግ ማስከበር ስራዎች እንዲቀጥሉ ጥሪን አቀርባለሁ ሲሉ ቱርክ በመግለጫቸው ላይ ተናግረዋል። ኮሚሽነሯ አክለውም በኢትዮጵያ እርቅና ዳገች የሚያደርጉና የሰላምን መንፈስ የሚያርቁ የሰብአዊ መብቶችን ጥሰት ለማስቆም የሚያስችሉ ተጨባጭ እርምጃዎችን እንዲወስዱ ጠይቀዋል። በፍልሚያ ውስጥ ያሉ አካላትም ቀጣይ ግጭቶችን እንዲያቆሙና ልዩነቶችን በሰላማዊ መንገድ እንዲፈቱ ኮሚሽነሯ ማሳሰባቸውን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በአርባ ምንጭ ዙሪያ ወረዳ ከዘይሴ ብሔረሰብ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘ ግጭት የታሰሩ ሰዎች ቁጥር ከ96 በላይ መድረሱን የገለጹ ቤተሰቦቻቸው ፍርድ ቤት አለመቅረባቸውንና የተጠረጠሩበትንም ወንጀል እንዳላወቁ አስታውቀዋል። በጉዳዩ ላይ የአካባቢውን ባለስልጣናት ምላሽና አስተያየት ለማካተት ያደረግነው ጥረት ስልካቸውን ስለማያነሱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳ ከዘይሴ አራት ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተገናኘ ባለፈው ግንቦት 28 ቀን 2016 ዓ.ም ዳግም የተቀሰቀሰውን የጸጥታ ችግር ተከትሎ የዘፈቀደ ስርዓቱ መቀጠሉን ያመለከቱ ቤተሰቦችና ነዋሪዎች አሃዙም ከ96 በላይ መድረሱን ለአሜሪካ ድምጽ ገልጸዋል። 60 ሰዎች መታሰራቸውን ከዘገብንበት ካለፈው ሳምንት ሐሙስ ወዲህ ከወዘቃ ቀበሌ ብቻ ተጨማሪ 25 ሰዎች ያለ ፍርድ ቤት ትዕዛዝ መታሰራቸውን በደህንነት ስጋት ስማቸው በመገናኛ ብዙሃን እንዲገለጽ አልፈለጉም የአካባቢው ነዋሪ ተናግሯል።
25 ሰዎች ከዚህ ዘንብለ የተያዙት አሁንም ከበላ ላይ ታሰሩ የሚገኙት እናንተ ለሌላዎች ስልክ ደውላችሁ መረጃ ታስተላልፋላችሁ መረጃ ያስተላልፋችሁ ናችሁ የየከለ ስልክ በስልክ ላይ በሚለው ሁኔታም ያው ሰዎችን የያዙ ነው።
እኚህ አስተያየት ሰጪም የመንግስት የጸጥታ ኃይሎች በታሳሪዎቹ ላይ ይፈጽሙታል ያሉት ድብደባና የሰብአዊ መብቶች ጥሰት ከዘፈቀደ ስርዓቱ ያላነሰም አስከፊ መሆኑን ማስረድተዋል።
ከዛ ባለፈ አሁን የሞት የለም ግን በአሁኑ ላይ እጅግ አሁን ያስከፊ ሁኔታ ደረጃ ላይ የሚገኘው ምንድን ነው እያዙ እየደበደቡ ንብረት እየዘረፉ ያሉበት ሁኔታ ነው። በጣም ያሳሰበ ወደ ሌላ ወላባች አካባቢ ተሰዷል። ሰውን ንብረቱን ጥሎ የሄዱትን ንብረታቸውን የተለያዩ ነገሮች ማታ ላይ እሳት እየለኮሱ በክልል ላይ ያለው ጠቅላይ እሳት እየለኮሱ ነው። አሁን ወደ በረሃ አካባቢ በጣም ማያት ቤቶችን ነው ያቃጠሉት።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲን በመወከል ከዘይሴ ምርጫ ጣቢያ ተመርጠው የፓርላማ አባል የሆኑት አቶ አብርሃም ኦላሼ ያለ ፍርድ ቤት ትዕዛዝ ታስሯል ያሏቸው ሰዎች ቁጥር ከ96 በላይ መሆኑን ተናግሯል።
ምንም አይነት መረጋጋት የለም። ዘይሴ ብሎም ሰው መጥራት አይችልም። በዚህ ሰዓት አሁን በአጠቃላይ የወሱሩቅ የሚባለውን ዘይሴን ብሔር የዘመን መለወጫ እናከብራለን ብለው ከተነሱበት እና ዝግጅት ያደረጉ ከነበሩበት ቀን 28 ዘጠነኛ ወር ወዲህ የታሰሩት አሁን 96 ሰዎች ሆነዋል። ማለት የተደበደቡት አጥንታቸው ጭምር ተሰብሯል። አንዳንዱ አድራሻም የማይታወቅ አይደለም። ሰው ሸሽቶ ጠፍቷል።
ከታሰሩት ውስጥ ከ20 በላይ ሴቶች፣ 6 ቀሳውስትና አቅመ ደካማ አረጋውያን እንደሚገኙበት የህዝብ እንደራሰው ጠቅመዋል።
ምንም አይነት ፍርድ ቤት ትዕዛዝ ሳይኖር ማለት ያገኙትን ሰው ዘይሰ ሲሆን ማሳደድ ነው። በቃ እዛ ቀጠና ላይ አንደኛ ከሰፈር ወጣ ብሎ እርሻ ማሳ መግባት አይችልም፣ ማረስ አይችልም፣ ሰብል መጠበቅ አይችልም። ከብቱም ብትን ብሏል፣ ሰውም ብትን ብሏል። ቀሶቹ ከ6 በላይ ቀስ ቆታስ።
ባለፈው ግንቦት 28 ቀን 2016 ዓመተ ምህረት ዳግም በተቀሰቀሰው የጸጥታ ችግር 5 ያልታጠቁ ሰብሎች በመንግስት የጸጥታ ኃይሎች መገደላቸውና አንዳንዶቹም መቅሰላቸውን የአሜሪካ ድምጽ ነዋሪዎችን በማግኘት ጠቅሶ መዘገቡ ይታወሳል። ከተናጋሪዎቹ አንዱ የሆኑት የኢትዮጵያ መካነ ኢየሱስ ቤተክርስቲያን ካህን ቄስ አስሬ ፋቴም አሁንም እንደታሰሩ መሆናቸውን ባለቤታቸው ወይዘሮ ታደለች ቢናሳም ዛሬ ለአሜሪካ ድምጽ አመልክቷል።
እዛ በቦታው ነው እነሱ ያሉት፣ አልተፈቱም። ፍርድ ቤት ቀርቦ ሌላ ወንጀል ነው በሱ ላይ የተደረገው።
ምንድን ነው የተደረገው?
የእልጎ ሻንካ የሞተ ሰው አንተ ነህ ተባባሪ፣ ጫካ ተባሮ የቀሩት እስከ 8 ወር የቆዩት አንተ ቀልቤ ነው ያስቀነከው ብሎ ነው ጥያቄ እነሱ የጠየቁት። እሱ የሚያውቅ ነገር የለም። እሱ እኮ ቸርች ይሄዳል፣ ቸርች ጸሎት ይጸልያል። እዛም አሁን ጸሎት እየጸለየ ነው።
ወይዘሮ ታደለች ባለፈው ሳምንት ሐሙስ የተያዙበትን ምክንያት ሳያውቁ የታሰሩ ያሏቸው ከ60 በላይ ሰዎችንም ቤተሰቦቻቸው እንዳይጠይቋቸው ከአካባቢው አሪቀው በመውሰድ አስሯቸዋል በማለትም ተናግሯል። በሌላ በኩል ካለፈው ግንቦት ወር መጨረሻ አንስቶም የዘይሴ ህዝብ ችግር ላይ ወድቋል የሚሉት የፓርላማ አባሉ አቶ አብርሃም ኦላሼ በመንግስት የጸጥታ ኃይል ይደርሳል ስላሉት ጥቃትና እርምጃ ለአሜሪካ ድምጽ አብራርቷል።
ሰዎች ከቤት ድረስ በመሄድ መፈተሽ፣ መደብደብ፣ ምን ማድረግ አሁን ለምሳሌ ትናንት ላይ ከኤልጎ እስከ ዘይሴ ዳምብሌ ዞሮ በዛ ገብቶ ዙዛ ሰው የሚባል ቦታ አለና እዛ ገብተው ወጣቶችን ደብድበዋል። ከዛ ባለፈ 2 ሴቶች አሉ፣ ወጣቶች አሉ። እነዛን ብር ራሱ የዘረፉበት እና በዛ ልክ በቃ ወጣቶችን ሲደበድቡ የዋሉበት እና መጨረሻም ላይ እስከ ጣቢያ ወስደው ያሰሩበት እነዛ ነገሮች አሉና በጣም ያሳዝናል።
የጋሞ ዞን አስተዳዳሪ አቶ አባይን አበራና የወረዳው አስተዳዳሪ አቶ ቃፌ ቃፍራም በአካል ቢሮቸው ድረስ ካልሄዱን በስተቀር በስልክ ምላሽ ለመስጠት ፍቃደኛ አልሆኑም። የወረዳው ፖሊስ አዛዥ የኮማንደር ክበቡ አዳሌ ስልክም አይነሳም። ባለፈው ታህሳስ ወር በአርባ ምንጭ ዙሪያ ወረዳም በአካባቢው የጸጥታ ኃይሎችና የልዩ ወረዳ ጥያቄ በሚያቀርቡ ነዋሪዎች መካከል ተፈጥሮ በነበረው ግጭት ቢያንስ 7 ሰዎች መገደላቸውን ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮም በወቅቱ ባወጣው ሪፖርትም በአካባቢው ውጥረት መኖሩን ገልጾ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በተከታዩ ዘገባ ወደ ትግራይ ክልል ስናልፍ በሰሜን ኢትዮጵያ ጦርነት ወቅት በትግራይ ክልል ተቋርጦ የቆየው የእንስሳት ክትባት ጋር በተያያዘ 4 ሰዎች መሞታቸውን የክልሉ ጤና ቢሮ አስታወቀ። ሟቾቹን ጨምሮ አንትራክስ ወይም በልማድ አባሰንጋ በተባለው የባክቴሪያ በሽታ የታመመ በሬን አርደው ስጋውን የተመገቡ 22 ሰዎችም በአጣዳፊ የባክቴሪያ በሽታ መታመማቸውን አስታውቋል። በአሁን ወቅት ወደ ክልሉ የበሽታው ክትባት እየገባ እንደሚገኝ የተገለጸ ሲሆን ሳርበል የቤት እንስሳትን በወቅቱ ማስከተብ እንደሚገባ ተመልክቷል። ሙልጌታ ጽባ ጉዳዩን ተከታትሎታል።
የትግራይ ክልልን መነሻ ባደረገው የሰሜን ኢትዮጵያው ጦርነት ወቅት በክልሉ የእንስሳት ጤና አገልግሎት ተቋርጦ ከመቆየቱ ጋር በተያያዘ ከእንስሳት ወደ ሰው የሚተላለፈው አንትራክስ ወይም በልማድ አባሰንጋ ተብሎ የሚጠራው የባክቴሪያ በሽታ በአብዛኛው የክልሉ አካባቢ እየታየ መሆኑ የትግራይ ክልል ጤና ቢሮ አስታውቋል። ተጎጂዎቹ በክልሉ ህንጣለ ወረዳ ባለፈው ግንቦት ወር መጨረሻ ላይ በሽታው ተይዞ ለሞት የተቃረበውን በሬ አርደው ስጋውን በቅርጫ ተከፋፍለው ተመገበዋል ከተባሉ 600 ከሚደርሱ ሰዎች ውስጥ እንደሆኑ በጤና ቢሮ የህብረተሰብ ጤና አገልግሎት መከላከል አስተባባሪ አቶ መብራህቱም ሀፍተ ለአሜሪካ ድምጽ ገልጸዋል።
አካባቢ 600 ሆሶፋን ሰብ ከበላው ኸይሉ የተሐመመ በራይ ስጋ ማለት
የታመመውን የበሬ ስጋ የተከፋፈሉት 30 አባወራዎች ሲሆኑ እስከ 600 የሚደርሱ ሰዎች ስጋውን ተመግበዋል። እስካለፈው ማክሰኞ ሰኔ 11 ቀን 2016 ዓ.ም ድረስ 22 ሰዎች ከስጋው በተላለፈ በሽታ መታመማቸው ሲታወቅ ከነዚህም አራቱ ህይወታቸው አልፏል። ታማሚዎችም ማቾችም የህመሙ ምልክት የታየባቸው ስጋውን ከተመገቡ ከአንድ ሳምንት በኋላ ነው።
በሽታው ከህንጣለ ወረዳ በተጨማሪ በእንደርታ፣ በሳምረ፣ በስሐርቲ፣ በቆላ ተምቤን፣ በቀይሕ ተኽሊ፣ በየጭላበር ገለ፣ በጻዕዳ አምባ፣ በላዕላይ ቆረሮ ወረዳዎችም በስፋት መታየቱን አስተባባሪው አስረድቷል። በትግራይ ክልል የግብርና ምርምር ኢንስቲትዩት የእንስሳት ጤና ተመራማሪ ዶክተር አድሃኖም ባራኺ የአንትራክስ በሽታ በእንስሳት ላይ ምልክት ሳያሳይ በ72 ሰዓታት ውስጥ የሚገድል በመሆኑ አደገኛ ያደርገዋል ብለዋል። በሽታውን በእንስሳት ክትባት መከላከል የሚቻል ቢሆንም አገልግሎቱ በጦርነቱ ጊዜ በመቋረጡ በተለያዩ የክልሉ ወረዳዎች እየታየ መሆኑን ዶክተር አድሃኖም አስረድተዋል።
በጦርነቱ ምክንያት ለ2-3 አመታት ከዛም በላይ የእንስሳት ጤና አገልግሎት ዘርፉ ተቆጥቷል። አንነበር ማለት ይቻላል። በመድኃኒት ሰርቪስ ዙሪያም በክትባቱም ዙሪያም ወደ ኮሚኒቲው አልደረሰም ነበር ማለት ነው። በባህሪው የአባሰንጋ በሽታ በየአመቱ የሚከተብ አይነት በሽታ ነውና ስለዚህ ዋናው በሽታው አደገኛ ስለሆነ ምልክት ሳያሳይ ጭምር የሚገድል ስለሆነ አስቀድመን የምንከላከልበት መንገድ ቢኖር የክትባት ስራችን ነው። ስለዚህ ዋናነት የምንሰራበት ከዚህ በፊት የነበረው በዚህ በክትባት ዙሪያ ነው ማለት ነው። ስለዚህ በእድሉ የለም በሽታው አንድ የክትባት ላይ ከተከሰተ ጊዜም አይሰጥም ገዳይ በሽታ ስለሆነ 2015 ከዛ በፊት 2013 2014 ላይ ብዙ እንስሳቶች በአንትራክስ ዙሪያ ተጠቅቷል። ስለዚህ ብዙ እንስሳቶችን አጣናል ማለት ነው። መድኃኒቱም አልነበረም ክትባትም አልነበረም።
ከታመመ እንስሳ ጋራ በሚኖር የደም ንክኪና በሚገባ ያልበሰለ ስጋ በመብላት ወደ ሰው በሚተላለፈው የባክቴሪያ በሽታ የሚሞቱ እንስሳት በጥንቃቄ ሊቀበሩ እንጂ በፍጹም ለምግብነት መዋል እንደሌለባቸው አስተባባሪው አስጠንቅቀዋል። አሁን ወደ ክልሉ የበሽታው ክትባት እየገባ እንደሚገኝ የጠቆሙት ዶክተር አድሃኖም የበሽታው መነሻ የሆነው ባሲለስ አንትራክስ የተባለ ባክቴሪያ ለአስርተ ዓመታት ተደብቆ ሊኖር የሚችል በመሆኑ ሳርበል የቤት እንስሳት ማስከተብ እንደሚገባ አስገንዝቧል።
በዛን ሰዓት የሞት እንስሳት ታሞ የነበረ እንስሳት ደግሞ ለአሁኑ ሰዓት አደጋ ሆኖ ቆይቷል ማለት ነው። በሽታው ባህሪ ምንድነው? አንዴ በተከሰተበት አካባቢ ላይ አፈር ላይ ለብዙ አስርተ ዓመታት ይቆይ ይችላል ማለት ነው ይሄን በሽታ። ስለዚህ መደረግ ያለበት ከዚህ በፊት አንትራክስ ወይም ደግሞ አባሰንጋ ሪፖርት ያደረጉ ወረዳዎች ለቀጣይ አመት ወይ ደግሞ ለሚመጣው ስጋት መሆኑን ያወቁ አስቀድሞ መጠንቀቅ ቅድሚያ ደግሞ መስጠት ያለባቸው የእንስሳት ክትባቱን ስራ አጠናክረው መስራት እንዳለባቸው ነው እኔ መልእክት ማስተላለፍ የምፈልገው።
ከከፍተኛ ደረቅ ወራት በኋላ ዝናብ በሚዘንብበት ወቅት ሳር የሚገጡ እንስሳት የሚይዘውን አንትራክስ ተብሎ የሚጠራው አጣዳፊ በሽታ በዋናነት የዳልጋ ከብቶችን ሲያጠቃ ሌሎች የቤት እንስሳትም ለህመምና ሞት ይዳርጋል። ከእንስሳት ወደ ሰው የሚተላለፈው አጋጣሚውም ሰፊ እንደሆነ ይታወቃል። ለአሜሪካ ድምጽ ሙልጌታ አጽብሃን መቀለም።
ከኢትዮጵያ ዘገባዎች ወጣ ስንል ደግሞ 30 የአፍሪካ ሀገራትን የሚወክሉ የመከላከያ ኃላፊዎች አህጉሪቱ በገጠማት የጸጥታና የመረጋጋት ተግዳሮቶች ላይ ለመነጋገር በመጪው ሳምንት ቦትስዋና ላይ የሁለት ቀናት ጉባኤ ይቀመጣሉ። ጉባኤው የተዘጋጀው አፍሪኮ በመባል የሚታወቀው የዩናይትድ ስቴትስ የአፍሪካ እዝ ሲሆን ተመሳሳይ ጉባኤ መካሄድ ከጀመረበት እንደ አውሮፓውያን አቆጣጠር 2017 ወዲህ በአህጉሩ ሲካሄድ ለመጀመሪያ ጊዜ ነው። ኮንዲሲ ዱቤ ከጋብሮኔ ያደረሰንን ዘገባ እንግዱ ወልዴ እንደሚከተለው አዘጋጅቶታል።
በጋብሮኔ የሚገኘው የአሜሪካ ኤምባሲ እንዳስታወቀው የአፍሪካ የመከላከያ ባለስልጣናትን የሚያሳትፍ ጉባኤ በዩናይትድ ስቴትስ ተባባሪ አዘጋጅነት ይካሄዳል። የዩናይትድ ስቴትስ አፍሪካ እዝ ወይም አፍሪኮም ቃል አቀባይ የሆኑት ሌፍተናንት ኮማንደር ባቢ ዲክሰን እንዳሉት ከፍተኛ የሲቪልና ወታደራዊ ባለስልጣናት በጉባኤው ላይ ንግግር ያደርጋሉ።
The aim to tackle the pressing security challenges on the African continent.
ዓላማው አፍሪካ የገጠማትን የጸጥታ ችግር ለመቅረፍ እንዲሁም አፍሪካ ጸጥታዋ የተጠበቀ እንዲሆን በጋራ የምንሰራበትን መንገድ ለመሻት ነው። ጉባኤው ከጸረ ሽብር ዘመቻዎች እስከ ሳይበር ስጋቶች እንዲሁም የሰላም ልዑክ ቡድኖችን ስራ የተመለከቱ ጉዳዮችን ይወያያል። ባለሙያዎችና ወታደራዊ መሪዎች የአፍሪካን አጠቃላይ የመከላከል አቅም ለማጎልበት ሐሳብና ልምድ ይለዋወጣሉ፣ ትብብርም ይፈጥራሉ። ይህ ከጉባኤው በላይ ነው። የአፍሪካ አህጉር ደህንነት ለመጠበቅ እየተወሰደ ያለ ትልቅ እርምጃ ነው።
አፍሪኮም እንደሚለው የጋቦሮኒው ጉባኤ ከዚህ በፊት ተካሄዱ ተመሳሳይ ጉባኤዎች ባሳኳቸው ስራዎች ላይ ተመስርቶ ቀጣይ ስኬቶችን ለመፈጸም ይሰራል። ባለፈው አመት በሮም ጣሊያን የተደረገው ጉባኤ የ43 አፍሪካ ሀገራት ተወካዮችን አሳትፏል። ጃኪ ሲለርስ በፕሪቶሪያ የሚገኘው የጸጥታ ጥናቶች ተቋም አባልና የፖለቲካ ሳይንስ ባለሙያ ናቸው።
It's also evident that Africa faces a series of challenges in this
አፍሪካ ከበድ ያለ ጸጥታ ተግዳሮት እንደገጠማትምን ነው። አሜሪካ ለአፍሪካ እንደመፍትሄ የምታቀርበው ሐሳብ ሁሌ ግልጽ ላይሆን ይችላል። ባለፉት ቅርብ አመታት በርካታ መፈንቅለ መንግስታትን አስተውለናል። አንዳንዶቹ እነዚህ መፈንቅለ መንግስታት የተፈጸሙት በአሜሪካ፣ እንግሊዝና ፈረንሳይ በሰለጠኑ አፍሪካዊ ኃይሎች ነው። በተጨማሪም በኮንጎ ዲሞክራሲያዊ ሪፐብሊክና ማሊ የነበሩትን ጨምሮ በርካታ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይላት ከአፍሪካ ለቀው ይወጡ ነው። በሌላ በኩል የሩሲያና የአፍሪካ ቡድን በሚላቋቋመችው ኃይል በአጉርት ያላችሁ ሚና በመጨመር ላይ ነው። ስለዚህ አፍሪካ የጸጥታ ተግዳሮት እንደገጠማት ግልጽ ነው። እናም አጋር የሆኑ አካላት በተቻለ መጠን ድጋፍ ማድረግ አለባቸው።
ሲለርስ ጨምረው እንዳሉት የጋቦሮኒው ጉባኤ ለአፍሪካ የጸጥታ ተግዳሮቶች ውጤታማ የሆነ መፍትሄ ይዞ እንደሚጠናቀቅ ይጠበቃል።
የአፍሪካ መንግስታት በሌሎች አፍሪካ ሀገራት የተዘየዱ የጸጥታ አሰራሮች የሚቀበሉበት አዲስ አሰራር እያየን ነው። በእርግጥ የግል የጸጥታ ኩባንያዎች ሚና እየጨመረ ነው። እነዚህ ሁኔታዎች እየታዩ ያሉት በዓለም የኃይል ሚዛኑ እየተቀየረ ባለበትና የአፍሪካን ትኩረት ለማግኘት ደግሞም ፉክክር በሚደረግበት ወቅት ነው። እነዚህ ጉዳዮች በጋቦሮኒው ስብሰባ ውይይት እንደሚደረግባቸውና ዋና ዋናዎቹ ጉዳዮችም ነጥረው እንደሚወጡ ተስፋ ይደረጋል።
የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ባለፈው መጋቢት ባደረገው ስብሰባ በአፍሪካ የሚታዩት ግጭቶች በማህበራዊ ኢኮኖሚ ልማት ላይ የሚያሳድሩት አሉታዊ ተጽዕኖ እጅግ አሳሳቢ መሆኑን ገልጸዋል። ኮንዲሲ ዱቤ ከጋቦሮኒ ለላከው ዘገባ እንግዲህ ወልዴ ነኝ ዋሽንግተን ዲሲ።
እየደመጣችሁት የምትገኙት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ዘገባዎቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ መሰናዶ አድርገን ያዘጋጀነው በአስደንጋጭ ሁኔታ እየጨመረ የሄደው የወጣቶች ወይም ያዳጊዎች ራስን የማጥፋት ችግር ነው። ዩናይትድ ስቴትስ ውስጥ በ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ የበሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው አመት ብቻ ወደ 50 የሚጠጉ አሜሪካውያን ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 አመት ባሉ ወጣቶች ዘንድ ደግሞ 62 ከመቶ የጨመረ ሲሆን በዛ እድሜ ክልል ለሚገኙ ወጣቶች ዋና የሞት መንስኤ መሆኑም ተነግሯል። ይህ ቁጥር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያን ወጣቶችንም ያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያዊ አሜሪካውያን ወጣቶች ቁጥር እየጨመረ መሄዱን ባለሙያዎች ይናገራሉ። ለዚህ ምክንያቱ ምንድነው? ችግሩንስ እንዴት መፍታት ይቻላል? በሚለው ጉዳይ ላይ ለመወያየት በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ በፔዲያትሪክ ፋርማኮሎጂስትነት የምታገለግለውን ዶክተር ሊሊ ሙልጌታና የማህበረሰብ ጥናት ባለሙያና በአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራ ተቋም መስራች የሆነው ማቴዎስ መስፍንን እዚህ አሜሪካ ድምጽ ስቱዲዮ ጋብዤ አነጋግሬያቸዋለሁ። በቅድሚያ ራሳቸውን የሚያጠፉ ወጣቶች ቁጥር በአስደንጋጭ ሁኔታ እየጨመረ ሄደው ለምን እንደሆነ ለሚለው ጥያቄ ዶክተር ሊሊ ከመትፈጠው መልስ ውይይታችንን እንጀምራለን።
ይህ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግራንት ላይ ይህን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው 10 አመታት የበለጠ ደግሞ ባለፈው 5 አመታት። አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽናል ፊልድ አይደለም፣ ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው፣ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትረስ አለ በኮሚኒቲያችንም ኢን ጀነራል በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያረጉ ቤተሰብም ትምህርት ቤትም ፑሽ ያረጋቸዋል። ሁለተኛ ኢነፍ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫውቶ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ ከዛ መተው ደግሞ ቤት ውስጥ ነው። ሶ ለሰው ልጅ ጥሩ ሜንታል ሄልዝ እንዲኖረው ፀሐይ ውጭ ኤክስፖዠር ያስፈልጋል። እሱ ኦቨር ታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልዝ ላይ ብዙ ኢምፓክት አለው፣ ብዙ ኮንትሪቢዩቲንግ ፋክተር አለው። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የኛ ልጆች ፈለግን ማልፈለግን ለዚህ ሀገር ጥቁር ልጆች ናቸው። ሶ አንድ ሜጀር ፋክተር ከኮንሲደር ማድረግ ያለብን ኢዝ ሬሲዝም ትምህርት ቤት ውስጥ ዘረኝነት ትምህርት ቤት ውስጥ ልጆቹ ሜንታል ሄልዝ ኢሹ እንዳላቸው አይደንቲፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? ሶ በሄልዝ ኬር ውስጥ የሚያለው ዘረኝነት ኮንሲደር መደረግ አለበት። ሶ ብዙ ፋክተር አለው። ይሄንን ከታያጆች ጋር ያሉ
አቲዮስ፣ አንተ በቀጥታ ከወጣቶች ጋር ነው የምትሰራው፣ በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህና ወጣቶችን ከምታነጋግራቸው ከምታያቸው ኬዞች ተነስተ ወጣቶችን ላይምሮ ጤና ችግር ወይም ላይምሮ ህመም የሚደረጓቸው ችግሮች ምንድን ናቸው?
ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ ህብረተሰብ መሰረት ብቻ ያው ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን፣ ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያቆን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሃይ ነው። ልጆቹ ደግሞ አይረዱም። ብዙ ጊዜ ወላጆች እኔ $20 ይዤ ነው እዚህ ሀገር የመጣሁት ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ፣ እንደዛ አይነት ወሬ ነው ዩዥሊ የምትሰሚ ከወላጆች። እና ሁሉም ባይሆንም የማንም ጀነራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሃይ ነው ልጆቹ ላይ። ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ። የቤት መስፈርት አለ፣ ሚኒንግ በትምህርት በጣም ጎበዝ ናቸው። ቲፒካሊ ሁሌ አይደለም ግን ማጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። ዳት ሚንስ በቤታቸው መስፈርት ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ ዓለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ ብቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት፣ ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖር ይችላል። ሶ ይሄን በእነዚህ ሁለት መስፈርት ውስጥ አክሰፕተብል ለመሆን ይሞክራሉ ልጆቹ። እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ፣ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እውነት በአማርኛም እንትን ያለው ቃልም አይደለም፣ በደንብ የተለመደ ቃል አይደለም። እና ምንድነው የሚያቅለሰልስ ነው የሚባለው፣ አንተ ነው ወንድ ልጅ አይደለህ እንዴ በደንብ ስራ ነው፣ እንደዛ አይነት ነው በቃ መልሳቸው ብዙ ጊዜ። እና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ ማለት ነው። አፍኖት ይቆያሉ እስከሆነ ጊዜ በኋላ አንዴ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል።
ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽና ማህበራዊ ሚዲያ። አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት ያደረሰ መሆኑን ነው የሚያመለክቱትና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው?
ሶሻል ሚዲያ
ማህበራዊ
ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ሶ ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገር። አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ። ሶ ሶሻል ሚዲያ ብዙ ኮሙኒኬሽን ስኪላቸውን እየቀነሰባቸው ነው። ሶ ትንሽ ችግር አለ መግባባት ሲኖር ኢቪሊ በሪዞልቭ የማድረግ ችሎታቸው የደከመ ነው። ሶ ስትረስ ማኔጅመንት ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረክ ኮሜንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው። ምክንያቱም ከሰው ጋር ግንኙነት ያላቸው ተን በጣም ሪዱስድ ስለሆነ
ይነጥራቸዋል ከማህበረሰብ።
አዎ ከማህበሩ ስለሚነጥራቸው እንትናቸውን ችሎታቸው እየቀነሰ በሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ። ሌላው ደግሞ ችግርን ሃንድል የማድረግ ሲቹዌሽን ይሄ ጀነሬሽን ችሎታቸው እንደበፊት አይደለም። ችግር እንዳኖራቸው ነው የምናሳደጋቸው። ተተናቸው ስተት ሲያረጉ እንትን አብሯቸው እንደመርዳት እኛ ስተት እንዳያረጉ እኛ ፕሬሸር እንዳያኖራቸው ፕሪቨንት እናረጋቸውና አንድ ፕሬሸር ሲኖራቸው በተለይ ከማህበራዊ ከሶሻል ሚዲያ የመጣ ፕሬሸር ሲኖር ክራምብል ያረጋሉ። በጣም ከባድ ይሆንባቸዋል። ሶ እሱን ሚኒማይዝ ማድረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያረግ እስከ 11 እስከ 12 አመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው። እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው ኖርማል ዲቨሎፕመንት እንዲኖር የብሬናቸው።
እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአይምሮ ጤና ችግርና ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው። እንግዲህ ማቴዎስ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋግራለህና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል ያሉበትን ሁኔታ?
አያውቋቸውም ብዙ ጊዜ። ለምን መሰለሽ አሁንኛ የኛ ስራ ዩኒቨርሲቲ ለማስገባት ነው። እንግዲህ ልጆቹን እንረዳው ዩኒቨርሲቲ ለመግባት ሲሉ ማንነታቸው መግለጽ አለባቸው ለነዚህ ዩኒቨርሲቲዎች። ስለዚህ አንዳንዴ ልጆቹ ቁጭ ብሎ አስቦ በቃ መቼም ለማንም ተናግሮ የማያውቁትን ነገር ጽፈው ለኛ ይሰጡናል። እና አንዳንዴ የሚያሰጋ ነገር ካየን obviously ለወላጆቻቸው ይሄን ነገር ኮሙኒኬት እናደርጋለን። ግን ብዙ ጊዜ ቀደም ያልኩት ነገር ነው በሁለቱም መስፈርት acceptable መሆን ይፈልጋሉ ልጆቹ። በቤትም አንጻር acceptable መሆን ይፈልጋሉ ውጭም። ሶ ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላል። ሶ እሱ ትልቅ ችግር ነው because ከጊዜ ወደ ጊዜ የባሰ ዲስተንሱ የሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። ልጆች አንዳንድ በጣም ጎበዞች አሉ ሲዋሹ ማለት በጣም ደና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጅ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላል። የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ እናትና አባት አለ መስማማት። ለምሳሌ ይሄን ነገር ብዙ ጊዜ አይሁት ነው እናትና አባት አለ ይሄ አለ መስማማት ማንንም ትዳር ውስጥ ያለ ይመስለኛል። ግን at least responsible በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መስተዳደር ወይ መጫጫ አይመስልሽም ልጅ የሚሰማ ግን ይሰማሉ። እኛ ብዙ ጊዜ አንብበናል ብዙ ጊዜ ልጆቹ ማነጋግሮናል።
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅና የምሮ ጤና ለከታተል የምችለው ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛልና ዶክተር ሪሊ ወደ አንቺ ልምጣ። ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ላይምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድናቸው?
አይ ቲንክ ለውጥ ሲያዩ ሶ በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር
ከመኝታ ቤት መውጣት ሳይፈልጉ ከጓደኛ ጋር መገናኘት ሲያቆሙ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ስለ depression ወይም ስለ እንትን ችግር ላይ ኖር ይችላል፣ ግን anytime ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለጓደኛ ስለምን ሲያወሩ እኛ ማስተዋል አለብን። እንደ ኢትዮጵያ እሱ ያለ ነገር ነው ራሳቸው ሊላርገው ይጨርሱት ብለን ወደ ጎን ማረግ አንችልም።
ስለዚህ ማንዳን ቁጣ ይቀደማል።
ቁጣ ደግሞ የበለጠ እሱን በተቻለ አቮይድ አርኩ ማዳመጥ መመልከት። ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን የኢንቫይሮንመንታችን የኤሌክትሮኒክሱን በሙሉ አገናኝተን መሆን አለበት። እዛ ደረጃ ሲደርስ ኦሬዲ ብዙ ዳሜጅ ደርሷል ማለት ነው። ከስትረስ ሆነ ከዳይት ሆነ ከኢንቫይሮንመንት ሆነ ሶ ከዛ በፊት ለማያዝ ዋና ጥረት በተለይ ትናንሽ ልጆች ያላቸው ሰዎች አይ ቲንክ ትልቁ ቼንጅ አይዩት። ምክንያቱም ይሄ ባበሻ ኮሚኒቲ አገን ስፔሲፊክ ይሆን አይደለም ጥቁሮችም ነጮችም እዚህም ኢትዮጵያም ዩሮፕም የምናየው ትሬንድ ነው። ስለዚህ ትልቁ ቼንጅ ዳይታችንና ኢንቫይሮንመንታችን ነው። ሶ እነሱንም ሰውንም አከታቶ ነው broader view ያስፈልጋል። ፋይኒንግ
ሰፋርኮ ማየት አድማጮችና ተመልካቾች በወጣቶች አይምሮ ጤና ዙሪያ ከባለሙያዎቹ ጋር ያደረኩት ቆይታ ሙሉን በድረገጻችንና በማህበራዊ ትስስር መድረኮቻችን ታገኙታላችሁ። ወደ ተከታዩ ዘገባ ደግሞ እናልፋለን። ኢትዮጵያዊው አቶ አድማሱ ይልማ ታደሰ የአፍሪካ ምርጥ የባንክ ባለሙያ ተብለው በአፍሪካ ልማት ባንክ አመታዊ ጉባኤ ተሸልመዋል። መቀመጫውን ሞሪሸስ እና ብሩንዲ ያደረገው የፓን አፍሪካ ባንክ ፕሬዝዳንት የሆኑት አቶ አድማሱ ይልማ ለባንኩ አገልግሎት በሰሩ ስራ መሸለማቸውን ለአሜሪካ ድምጽ ተናግረዋል። የሽልማቱም በአምስት አመት ውስጥ ለሁለተኛ ጊዜ ስለማግኘታቸው ይናገራሉ። አቶ አድማሱ ከአስማማው የነው ጋር ያደረገው ቆይታ ቀጥሎ ይቀርባል።
በኬንያ ናይሮቢ ከግንቦት 19 እስከ 23 2016 ዓ.ም ምረት በተካሄደው የአፍሪካ ልማት ባንክ አመታዊ ጉባኤ ኢትዮጵያዊው አቶ አድማሱ ይልማ ታደሰ የአፍሪካ ምርጥ የባንክ ባለሙያ ተብለው ተሸልመዋል። መቀመጫውን ሞሪሸስ እና ብሩንዲ ያደረገው የፓን አፍሪካን ባንክ ፕሬዝዳንት የሆኑት አቶ አድማሱ ይልማ ከአሜሪካ ድምጽ ጋር በነበራቸው ቆይታም ስለ ሽልማቱ የተሰማቸውን አጋርተውናል።
በጣም ጥሩ የሆነ ፕሮግራም እያመት የሚካሄደው አፍሪካን ባንክ ረት ይባላል። ጃጆች አሉት፣ ፓነል ኦፍ ጃጆች ከተለያየ ሴክተር ከተለያየ ሀገር አሉ እና 18ኛ አመቱ ነው ይሄ አፍሪካን ባንክ ረት ፕሮግራም ነው። ያው በጣም የታወቀ milestone ነው every year የሚካሄደው። እኔ እንደገና African Banker of the Year ተብዬ recognize የተደረግኩት expect ብዙ አላረግኩትም ነበር። አምስት አመት በፊት the same award አግኝቼ ነበር እና ሁለት ጊዜ በአምስት አመት ውስጥ በአስር አመት ውስጥ በቀላሉ የሚገኝ አዋርድ አይደለም። እና ከዛ በፊት ደግሞ African Business Leader of the Year አግኝቼ ነበር። ከዛ ባንክ የራሱ Bank of the Year ተብሎ awarded on a 2020 lie. የተለያዩ አዋርዶች እንደለኛ ሆነን የሰራነውን ስራ ተግባራችን ሁሉ ታይቶ በጣም ጥሩ ሴሌብሬትድ ሆነናል over the years እና ምንም ኤክስፔክት አላረኩትም። ግን አንዳንድ ጊዜ ደግሞ የአንድ ድርጅት የአንድ ሰው ኤፈርት እና ተግባር ሲታይ አንዳንድ ጊዜ ተጋድሞ ይመጣል።
የ55 ዓመት ጎልማሳ የሆኑት አቶ አድማሱ ይልማ ትውልዳቸው አዲስ አበባ ነው። አባታቸው የውጭ ጉዳይ ሚኒስቴር ዲፕሎማት ስለነበሩም አሜሪካን ጨምሮ በተለያዩ ሀገራት ትምህርታቸውን የመከታተል እድል እንዳገኙም ይናገራሉ። ይህም አሁን ለመሸለም የበቁበትን ከባንክ ሙያ ጋር የተያዘ ትምህርታቸውን እንዲከታተሉ አጋጣሚውን እንደፈጠረላቸው ይገልጻሉ። ከዚህ በፊት በአሜሪካና በፈረንሳይ በሚገኙ ባንኮች መስራታቸውን የሚናገሩት አቶ አድማሱ ለሽልማት ያበቃቸው ግን አሁን የሚመሩትን የፓን አፍሪካን ባንክን ውጤታማ ማድረግ በመቻላቸው መሆኑን ይናገራሉ።
አነስተኛ ባንክ ነበር መጀመሪያ ስንጀምር የዛሬ 12 ዓመት በፊት። አሴት ቤሱ 1 ቢሊዮን ዶላር ብቻ ነበር። ከዛ 10 ቢሊዮን ገባለን እና 10 እጥፍ አሳደግ ነው ኦቨር ዲስ ፒሪድ ኦፍ ታይም። እና በጣም ጥሩ የሆነ ውጤት አሳይተናል over the years shareholder base በጣም ተስፋፋል እኛ ስንጀምር ከማኔጅመንት ቲም ጋር ሆነን አብረን ስንጀምረው የጉዞ ወደ 19 shareholders ነበሩ አብዛኞቹ የመንግስት ድርጅቶች ነበሩ የመንግስት ሚኒስትሪ ኦፍ ፋይናንስ ማለት እና ከዛ በኋላ ካፒታል ስትራክቸሩን ሪፎርም አድርገን የተለያየ ሴግመንቶች ፈጥረን አዳዲስ shareholders አትራክት አድርገን ወደ 45 ሼርሆልደር ነው አሁን ያለን። እና ሁለተኛው ዙር ያገኘ ነው ኤክስፓንሽን እና ኢኖቬሽን ከኢንስቲቱሽናል ግሩፕ አኳያ ሆኖ እና ይሄ ነው በአጭሩ።
በኢትዮጵያ ባንክ ዘርፍ ላይ ተወዳዳሪነቱን አሳድጎ ለእንደዚህ አይነት ሽልማት የሚያበቃ ነው ወይ? የሶሻል ልማት ምን ያክል ያነሳሳቸዋል ብለው ያስባሉ?
የኛ ባንኪንግ ሴክተር በአጭር ጊዜ ውስጥ በጣም ኢቮልቭ እያደረገ መጥቷል። ባንኪንግ ሴክተራችን ለረጅም ጊዜ ዝግ የነበረ ሴክተር ነው። ለኢንተርናሽናል ፓርቲሲፔሽን ክፍት አይደለም። ቀስ እያለ እየተከፈተ ነው። ፕላኑ ወጥቷል። ዝግጅቱ እየተንቀሳቀሰ ነው ያለው። ግን ያው ጊዜ ጉዳይ ነው። ድሮ በንጉሱ ጊዜ ፕራይቬት ባንኮች ነበሩ። ያ መነሻችን ያኔ በዛን ጊዜ እኮ አገሩ በጣም ጥሩ መስመር ይዞ ነበር በፋይናንሻል ሴክተር አኳያ። በኋላ ኦፍኮርስ ሬቮሉሽኑ መጣ፣ ማሽናላይዜሽን ተፈጠረ። አሁን ባለው ሁኔታ ግን ጥሩ መስመር ላይ ነው ያለ ነው። ጥሩ ጥሩ ባንኮች አሉ። እኛ አሁን በጣም አክቲቭ ነን፣ ኢትዮጵያ ውስጥ እንሰራለን። እኔ ባንክ መጀመሪያ ፖሊሲ ለውጡ ሲመጣና አገሩ ሲከፈት የግል ባንኮች ከኢንተርናሽናል ባንኮች ጋር መስራት ይችላሉ ሲባል እኛ ነን መጀመሪያ የገባ ነው። እና ዳሽን ባንክ ጋር፣ አዋሽ ባንክ ጋር፣ አቢሲኒያ ባንክ ጋር፣ ህብረት ባንክ ጋር፣ ኮኦፐሬቲቭ ባንክ ኦሮሚያ ጋር፣ የተለያዩ ባንኮች ጋር ቆይተናል ስንሰራ። እና ምንም ከባድ አልነበረም ለእኛ ለመግባት ቢኮዝ ያው ጥሩ ጥሩ ኢትዮጵያውያንም ባንክ ውስጥ ሀገርንም በደንብ የሚያውቁት ሴክተርን የሚያውቁት እና ጀምረናል ስራ እና ቀረብ ብለን አይተናቸዋል። በጣም ጥሩ ጠንካራ ሆኑ የግል ባንኮች አሉ። ቴክኖሎጂው፣ ኮር ባንኪንግ ሲስተም፣ ብዙ ፕራክቲሳቸው፣ ሲስተማቸው ጥሩ ሆኖ ያገኘናቸው ባንኮች አሉ።
እርሳቸው የሚመሩት የፓን አፍሪካን ባንክ በአሁኑ ወቅት የሚሰራባቸው ሀገራት 25 መድረሳቸው የሚናገሩት አቶ አድማሱ በኢትዮጵያም ያላቸውን ተሳትፎ በማሳደግ የባንክ ዘርፍን ለውጭ ባንኮች ክፍት መሆኑን ተከትሎ የሚኖሩ እድሎችን ለመጠቀም ያላቸውን ተሳትፎ እያሳደጉ ስለመሆናቸው ይናገራሉ።
ኢትዮጵያ ውስጥ በጣም አድገናል፣ አክቲቭ ናል። እኛ ባንክ ጂዲፒ ኢትዮጵያ ውስጥ ማንዴት አለን፣ እየሰራ ያለ ነው። በአመት ኦልሞስት እስከ $1 billion እናስገባለን ኢትዮጵያ ውስጥ በንግድ አኳያ ትሬድ ፋይናንስ ነው የሚባለው በባንኪንግ ሲስተሙ ላይ በየርስ ባለፈው አምስት እስከ 10 አመት ውስጥ የተለያዩ ፕሮጀክቶችን ፋይናንስ አድርገናል። ሲሚንቶ ፋብሪካ፣ ስቲል ፋብሪካ፣ የሆቴሎች የተለያዩ ድርጅቶች ሪል ስቴቶችን ፋይናንስ አድርገናል። ስለዚ አውረድ ኢትዮጵያ ውስጥ አክቲቭ ናል። እኛ ኢትዮጵያ ሜቢ ከሀያ ሀገር ውስጥ ቶፕ 2 ቶፕ 3 ውስጥ ሊሆን ይችላል። በጣም አክቲቭ ነው ባንኩ እና ጥሩ ሰርተናል ኢትዮጵያ ውስጥ ባለፈው 5 አመት ውስጥ በጣም ሀይለኛ የሆነ እንቅስቃሴ ያለን ሀገሩ ላይ እና ሰክሰስፉል የሆነ ኦፕሬሽን ያለን። ብቻችን ሆነን አይደለም የምንሰራው፣ ብዙ ፓርትነሮች አሉ ከኛ የሚሰሩ። ጥሩ የሆነ ኤክስፒሪየንስ ይዘናል ለጊዜው እና መንገዱን በደንብ ከፋፍተነዋል። ፓርትነሮቻችንም በእኛ በኩል የኢትዮጵያንም ኤክስፒሪየንስ እያገኙ ነው እና አፕታይታቸውም ከፍ ከፍ እያለ ነው። ኦፍኮርስ ብዙ የውጭ ምንዛሬ እጥረት አለ፣ እሱ ኮንስትሬንት ነው። ግን እኛ ደግሞ በጣም ሴሌክቲቭሊ ነው ኢትዮጵያ ውስጥ ኢንተርቪው የምናደርገው። ውጭ ምንዛሬ ማምጣት የሚችል ወይንም ቁልፍ የሆነ on a high priority importoch madanit madavaria nadaj injinjad negoroch no nya co finance menarego
በናይሮቢ የተካሄደው የአፍሪካ ልማት ባንክ አመታዊ ጉባኤ በአህጉሪቱ ያሉ የባንክ ዘርፎችን ለማሳደግ ያለመ ሽልማቶችን ከመስጠት ባሻገር አባል አገራቱ ያለባቸውን የብድር ዕዳዎች ማቃለል ስለሚቻሉባቸው የመፍትሄ ሐሳቦች ላይም የተመከረበት ነው። ኢትዮጵያን በመወከል በጉባኤው ታደሙት የገንዘብ ሚኒስትሩ አህመድ ሺዴ የአፍሪካ ሀገራት የብድር አወሳሰድና አስተዳደር ከአጭር ጊዜ ብድር ይልቅ የረጅም ጊዜ ኢኮኖሚያዊ ግብን ማሳካት የሚያስችል ቀጣይነት ያለው ብድር ላይ ማተኮርን እንደ መፍትሄ ማመላከታቸውም ተጠቁሟል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ፕሬዚዳንት ጆ ባይደን እና የቀድሞ ፕሬዚዳንት ዶናልድ ትራምፕ የሚስማሙባቸው ጉዳዮች ጥቂት ናቸው። በቤጂንግ መቀመጫውን ያደረገው የቲክቶክ ደግሞ አንዱ ነው። ፕሬዝዳንታዊ ምርጫው እየተቃረበ ባለበት በዚህ ወቅት ሁለቱም ምንጮች ከአሜሪካ ሊያግዱት ሲሞክሩ የነበረውን ቲክቶክ ተቀላቅሏል። በምርጫው ቀን ልዩነት ያመጣ ይሆን? ቲና ተርነር የላከችውን ዘገባ እንግዶ ወልዴ ያቀርባል።
የሪፐብሊካኑን ፓርቲ እንደሚወክሉ የሚጠበቁት ዶናልድ ትራምፕ በያዝነው ቲክቶክን ተቀላቅለዋል። ፕሬዝዳንት ባይደንም ካለፈው የካቲት ጀምሮ መድረኩን በመጠቀም ላይ ናቸው። ከዚህ በፊት ሲጥላላ የነበረው መድረክ በዚህ ምርጫ ወቅት ችግር የሌለው መስሏል። ቴዲ ጎፍ በተግባቦትና ማሻሻጥ ላይ የሚያተኩረው Precision Strategies የተሰኘው ኩባንያ ተባባሪ መስራች ናቸው።
ባለፈው ፕሬዝዳንታዊ ምርጫና በአሁኑ መካከል በነበረው 4 ዓመታት ውስጥ የማህበራዊ ሚዲያው ዓለም ተቀይሯል። በአሁኑ ወቅት ቲክቶክ በበላይነት እየመራ ያለ ኃይል ነው።
ባይደንም ሆኑ ትራምፕ ከቻይና መንግስት ጋር ቁርኝት ያለው ቲክቶክ ለደህንነት አስጊ ነው በሚል መታገድ አለበት የሚል አቋም ነበራቸው። ነገር ግን በአሜሪካ 170 ሚሊዮን ተጠቃሚዎች ያሉትና 44 በመቶ የሚሆኑትም ከ18 እስከ 29 እድሜ ክልል የሚገኙበት ቲክቶክ የወጣቶችን ትኩረት ለማግኘት ጠቃሚ መሳሪያ ሆኖ ተገኝቷል። በርካታ አሜሪካውያን ዜናን የሚያገኙት ከማህበራዊ ሚዲያ ቢሆንም ወደ መድረኩ ጎራ የሚሉት ግን ለዚያ ጉዳይ አይደለም። ኤሊሳ ሺረር በፒቪ የጥናት ማዕከል ከፍተኛ ተመራማሪ ናቸው።
ለምን እነዚህን የማህበራዊ መድረኮች እንደሚጎበኙ ስንጠይቅ በአብዛኛው ለመዝናናት እንደሆነ ይገልጻሉ። በተለይም ወደ ቲክቶክ ጎራ የሚሉት ለመዝናናት እንደሆነ ይገልጻሉ። ዜና ማግኘት ዋናው ምክንያት አይደለም።
የቲክቶክ ተጠቃሚዎች ዜናን የሚያገኙት በተዘዋዋሪ መንገድ ነው። ይኸውም በቅርቡ በተከሰተ ጉዳይ ላይ በሚጋሩ አዝናኝ ነገሮች ወይም አስተያየቶች አማካይነት ሲሆን ፌስቡክና ኢንስታግራም ላይ እንደሚታየው ዜናውን የሚያገኙት መድረኩ ላይ ጓደኛ ካደረጉት ወይም የቤተሰብ አባል ሳይሆን ከማያውቁት ሰው ነው። ኤሊሳ ሺረር በዚህ ላይ የሚያክሉት አለ።
ቲክቶክ ላይ የዜና ምንጮቻቸው በግል የማያውቋቸው ሰዎች ናቸው። ቀመሩ የተሰራው ሰዎች በተለይ አንድን ሰው እንዲከታተሉ ተደርጎ ነው።
በማህበራዊ መድረኩ ላይ ሰፊ ተከታይ ማግኘት ለማንም ሰው አስቸጋሪ እንደሆነ ቴዲ ጎፍ ይገልጻሉ።
በጣም ብዙ ተሳታፊዎች ባሉበትና ውጥንቅጥ በበዛበት የማህበራዊ መድረክ አውድማ የፕሬዝዳንቱን ሆነ የቀድሞ ፕሬዝዳንት አካውንት ጨምሮ ለማንኛውም የማህበራዊ ሚዲያ አካውንት ሰፊ ትኩረት ማግኘት መቻል በጣም አደጋሽ ነው።
የማሻሻጥና የተግባቦት ባለሙያዎች እንደሚሉት በኢንተርኔት መስመር ላይ ያሉ ተጽዕኖ ፈጣሪዎችን መጠቀም ቁልፍ ነው። ቴዲ ጎፍ ይከተላሉ።
መልእክቱን ለማስተላለፍ ተጽዕኖና ተከታይ ያላቸውን ግለሰቦች መጠቀም አስፈላጊ ሊሆን ይችላል። የተሻለ ፕሬዝዳንት እንደምትሆን በተሻለ መንገድ መግለጽ ይጠበቅብሃል። የፖለቲካ ማስተዋወቂያ ለማየት ሳይሆን መዝናኛ ለመመልከት ጎራ ያሉ ሰዎች ከመድረኩ እንዲሸሹ ማድረግ የለብም።
የተቀራረበ ፉክክር የሚታይበት እንደሚሆን በሚጠበቀው ምርጫ የዲጂታል ዘመቻውን የሚመሩት በቲክቶክ ላይ ያሉ ተጽዕኖ ፈጣሪዎች ሊሆኑ ይችላሉ። ቲና ትሪን ለላከችው ዘገባ እንግዶ ወልዴ ነኝ፣ ዋሽንግተን ዲሲ።
የተከበራችሁ አድማጮችና ተመልካቾቻችን የምሽቱን መሰናዶቻችን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም መሰናዶቹን ካዘጋጁ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ ገጻችን @voaamharic ወይም በቀድሞ አጠራሩ ትዊተር ወይም አሁን በሚጠራበት ኤክስ #voaamharic ላይ ልታደርሱን ትችላላችሁ። የዋትስአፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 ነው። በድምጽ መልእክታችሁን ቀርጻችሁ አስቀምጡልን ይደርሰናል። ነገ በሌሎች መሰናዶች ዳግም እንገናኛለን። ሰላም፣ በደህና አደሩ። Thank you.